ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መጋቢት 8 2012 ዓ ም ዝግጅታችን ጀመረ። ኢትዮጵያ ውስጥ ስድስተኛው የኮቪድ-19 ተጋላጭ ተገኝተዋል። እንግሊዛዊት ዲፕሎማት ናቸው። ስለ ዛሬ ሁኔታ የህብረተሰብ ጤና ኢንስቲትዩት ቀደም ሲል መግለጫ ሰጥቶ ነበር። በኮሮና ቫይረስ ስርጭትና ምላሽ ጉዳይ
እስካሁን ባለው እንግዲህ አጠቃላይ አምስቱንም ከደመርን ወደ 207 የሚደርሱ ከነሱ ጋር ንክኪ ያላቸው ግለሰቦች በእኛ የክትትል ስራ ውስጥ እንዲያልፉ አድርገናል። ከፍተኛ ቁጥር ያለውን ናሙና በመውሰድም የላብራቶሪ ምርመራ አድርገናል። ከዛ ውስጥ እንግዲህ የተገኙት ሁለቱ ፖዚቲቭዎች በዚህ ሂደት ውስጥ የተገኙ ናቸው። ትላንት የሚወጡ ብዙ ናሙናዎች አሉ። እስካሁን አጋላጭ የሆነ ወይ ምልክቱን የሚያሳይ ግለሰብ አልገጠመንም።
ዶክተር ኤባ አባተ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ናቸው የሰማችኋቸው። በነገራችን ላይ ይህንን መግለጫ የሰጡት ስድስተኛዋ የኮቪድ-19 ተጋላጭ መገኘታቸው ከመታወቁ በፊት ነው። ዘገባውን በአብይ ርዕስ ይዘናል። እንደምናመሻችሁ፣ ጤና ይስጥልኝ ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ለዜናው ቆንጂት ታዬ አብራኛለች። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። ጆ ጊል በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና።
ጤና ይስጥልኝ፣ እንደምን አምሽታችኋል። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ስድስተኛ የኮሮና ቫይረስ ተጠቂ መገኘቱን የጤና ሚኒስትር ዶክተር ሊያ ታደሰ አስታወቁ። ዛሬ ከዱባይ ወደ ኢትዮጵያ የመጡ የ59 ዓመት የእንግሊዝ ዜግነት ያላቸው ዲፕሎማት ሲሆኑ ከነበሩበት ሆቴል በተገኘ ጥቆማ ግለሰቧ ባሉበት ራሳቸውን አግልለው እንዲቀመጡ ተደርጎ በተካሄደ የላቦራቶሪ ምርመራ በቫይረሱ የተያዙ መሆናቸው እንደተረጋገጠ ነው ዜናው ያመለከተው። በአሁኑ ሰዓት ግለሰቧ በለይቶ ሕክምና መስጫ ማዕከል ሕክምና እየተደረገላቸው መሆኑን ተገልጿል። ከዜና በኋላ በአብይ ርዕስ ዝርዝሩን የያዘ ዘገባ ይቀርባል። በሌላ ዜና የኢትዮጵያ ብሔራዊ ምርጫ ቦርድ ሰራተኞች ከቤት ስራቸውን እንዲያከናውኑ ቦርዱ ውሳኔ መስጠቱ ታውቋል። ቦርዱ ከዚህ ውሳኔ የደረሰው ለቦርዱ ቴክኒካዊ ድጋፍ ከሚሰጡ የውጭ ሀገር ባለሙያዎች መካከል አንድ ግለሰብ የኮሮና ምልክት ተብለው የሚጠረጠሩ ስለታዩበት እንደሆነና ውጤቱ በምርመራ እስከሚታወቅ ለቅድመ ጥንቃቄ ተብሎ የተወሰደ እርምጃ እንደሆነ ነው ብሔራዊ ምርጫ ቦርድ ያስታወቀው። በአጎራባች ኤርትራ ዜና የሀገሪቱ የጤና ጥበቃ ሚኒስቴር ወደ ሌላ ሀገርና ከሌላ ሀገር የሚደረጉ ጉዞዎች አስቸኳይና የማይቀሩ በሆኑ ምክንያቶች ብቻ እንዲሆኑ የሚያደርግ መሆኑን አስታውቋል። የኤርትራ የጤና ሚኒስቴር የህብረተሰብ ጤና ዲሬክተር ዶክተር አንደ ብርሃን ተስፋጽዮን ለቪኦኤ የሰጡትን ቃል ያካተተ ዘገባ ከአስመራ ብርሃነ ርሄ ይዞ ቀርቧል።
ከኤርትራ ወደ ሌላ ሀገር፣ ከሌላ ሀገር ወደ ኤርትራ የሚደረጉ ጉዞዎች አስቸኳይና የማይቀሩ በሆኑ ምክንያቶች ብቻ እንዲሆን እንደሚደረግ የኤርትራ የጤና ሚኒስቴር መጋቢት 6 አዲስ ባወጣው የጉዞ መመሪያ አስታውቋል። በኤርትራ ውስጥ ከቦታ ወደ ቦታ የሚደረጉ ጉዞዎችም ግዴታ በሆነ ምክንያት ካልሆነ በስተቀር እንዲቀንስ መመሪያው ጨምሮ ገልጿል። ሁሉም የህብረተሰብ ክፍል ሰዎች በብዛት ከሚሰበሰቡበት ቦታዎችም በተቻለ መጠን መራቅ እንዳለባቸው ያስገነዘበው የኤርትራ የጤና ሚኒስቴር መመሪያ በቀጣይ ስለ ኮሮና ቫይረስ አዲስና ወቅታዊ መረጃዎችንና መመሪያዎችን እንደሚያስተላልፍ ገልጸዋል። በኤርትራ የጤና ሚኒስቴር ጽህፈት ቤት የወጣውን አዲስ የጉዞ መመሪያ በተመለከተ ቪኦኤ በስልክ ያነጋገራቸው የኤርትራ የጤና ሚኒስቴር ጽህፈት ቤት የህብረተሰብ ጤና ጊዜያዊ ጄኔራል ዳይሬክተር ዶክተር አንደ ብርሃን ተስፋጽዮን አስቀድመው በተለያዩ ምክንያቶች ከኤርትራ ወደ ሌላ ሀገር፣ ከሌላ ሀገር ወደ ኤርትራ ተጉዘው የነበሩ ኤርትራውያን ይሁኑ የውጭ ሀገር ዜጎች በፈለጉት ጊዜ ወደ ሀገራቸው መመለስ እንደሚችሉ ገልጸዋል። በኤርትራ የጤና ሚኒስቴር የወጣው የጉዞ መመሪያ በኮቪድ-19 የሚታወቀው የኮሮና ቫይረስ በሽታ በዓለም እየተስፋፋ በመምጣቱ የህዝብና ሀገርን ደህንነትን ለማስጠበቅ ተብሎ መመሪያው እንደወጣ ዶክተር አንደ ብርሃን ተስፋጽዮን ለቪኦኤ ገልጠዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የደቡብ ሱዳን ፕሬዝዳንት ሳልቫኪር ኮሮና ቫይረስ ወረርሽኝ እንዳይዛመት ለመከላከል አዲስ መመሪያ ማውጣታቸው ተዘግቧል። አዳዲሶቹ ተሿሚ ሚኒስትሮቻቸው በሙሉ ወደ ውጭ ሀገር ከመጓዝ እንዲቆጠቡ እገዳ ጥለዋል ፕሬዝዳንቱ። ትናንት ሰኞ የአዲሱን ካቢኔያቸውን ሚኒስትሮች ቃለ መሐላ ባስፈጸሙበት ስነ ስርዓት ሚኒስትሮቹ ወደ ውጭ ሀገር ከመጓዝ ታግደዋል ብለዋል ፕሬዝዳንቱ። ከውጭ ለሚመለሱ ዲፕሎማቶችም መመሪያ አውጥተዋል። ቫይረሱ ከተዛመተባቸው ሀገሮች የሚመለሱ የመንግስት ባለስልጣናት ራሳቸውን ለይተው እንዲቀመጡ አዝዣለሁ ብለዋል ሳልቫኪር። የስፖርት፣ የእምነት፣ የሰርግ፣ የፖለቲካ ወዘተ ዝግጅቶች ለሌላ ጊዜ እንዲተላለፉ መመሪያ መስጠታቸውንም አክለው ተናግረዋል። አዲስ ተሿሚ የደቡብ ሱዳን የውጭ ጉዳይ ሚኒስትር ቢያትሪስ ካሚሳ ዋኒ በውል ወዳልተጠቀሰና ቫይረሱ የተዛመተበት መሆኑ ወደ ተረጋገጠ ሀገር ተጉዘው በቅርቡ ስለተመለሱ ጁባ ውስጥ ለሁለት ሳምንታት ራሳቸውን አግልለው እንደተቀመጡ ነው የተገለጸው። አዲስ ተሿሚ ምክትል የአገር አስተዳደር ሚኒስትሩ ማቢዮር ጋራንግ ግን በቃለ መሐላው ስነ ስርዓት ላይ አልተገኙም። በምን ምክንያት እንደቀሩ ከባለስልጣናት የተነገረ ነገር የለም። አዲስ ቪዛ አመልካቾችም ገደቦች እንደሚደረጉባቸው አዘዋል ፕሬዝዳንቱ። አላስፈላጊ የሆኑ ጉዞዎች እንዲሰረዙ ወይም እንዲዘገዩ ያሳሰቡት ሳልቫኪር ወደ ውጭ ሀገር ወደ ጎረቤት ኬንያም ቢሆን መሄድ የለም ሲሉ ነው ያስጠነቀቁት። በሌላ የኮሮና ቫይረስ ወረርሽኝ ዜና በዓለም ዙሪያ የወረርሽኙ ግስጋሴ ለመቆጣጠር በተያያዘው ርብርብ መንግስታት ህዝቦቻቸውን ቤት እንዲቀመጡ ወይም ቢያንስ ሰው የሚበዛበት ቦታ ከመገኘት እንዲቆጠቡ በተለያየ ደረጃ እያዘዙ ወይም እያሳሰቡ ናቸው። እናም በብዙ ሚሊዮኖች የተቆጠሩ ሰዎች በዓለም ዙሪያ ወትራዊ የኑሮ እንቅስቃሴያቸው እየተቀያየረ ነው። ቫይረሱ በበዛ ሁኔታ የተዛመተባት ደቡብ ኮሪያ ወደ ሀገሯ በሚገቡ ሰዎች ላይ ጠበቅ ያለ ቁጥጥር አድርጋለች። ቻይናም ተመሳሳይ እርምጃ እየወሰደች ነች። 21 አዳዲስ የቫይረሱ ተጠቂዎች መገኘታቸውን ያስታወቀችው ቻይና ከአንደኛው በስተቀር በሙሉ ከሌላ ሀገር የተጓዙ መሆናቸውን ያስታወቀችው። ሁለቱ ሀገሮች የቫይረሱን ስርጭት በመቆጣጠር ረገድ በቅርብ ሳምንታት ትልቅ እርምጃ እንዳስመዘገቡ እየተነገረላቸው ነው። ሌሎች የዓለም አካባቢዎች በተለይም አውሮፓ በቫይረሱ ተጠቂ ብዛት ቀዳሚነቱን እየያዙ ናቸው። ጣሊያን የተያዘው ሰው ብዛት በአንድ ቀን ከ3000 በላይ አሻቅቧል። አሁን በተጠቂዎች ብዛት ሁለተኝነቱን ይዛለች ጣሊያን። ኢራን እየተከተለች ነው። በዩናይትድ ስቴትስ ዙሪያ ማህበረሰቦች ቻይና፣ ደቡብ ኮሪያ እና ጣሊያን የተጠቀሙባቸውን እንቅስቃሴዎችን የመገደብ እርምጃዎች እየወሰዱ ናቸው። ዋይት ሀውስ ህዝቡ ከ10 ሰው በላይ ከመሰባሰብ እንዲቆጠብ አሳስቧል። የተባበሩት መንግስታት ድርጅት እንዳስታወቀው በዓለም ዙሪያ በአሁኑ ወቅት ከ500 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ ሆነዋል። ህዝብ በብዛት ከመሰባሰብ እንዲቆጠብ የዓለም የጤና ባለስልጣናት ያወጡትን ጥሪ ተከትለው በርካታ የዓለም መንግስታት መጠጥ ቤቶችን፣ የምግብ ቤቶችን፣ ሲኒማ ቤቶችን እንዲዘጉ አዘዋል። የስፖርት ግጥሚያዎችም ወደ ሌላ ጊዜ ተላልፈዋል። ህንድ ታጅ መሐልን ለጎብኚዎች ከዛሬ ጀምራ ዘግታለች። የዓለም የጤና ድርጅት ዋና ስራ አስኪያጅ ቴድሮስ አድሃኖም ሰዎች እርስ በርስ በቅርበት ከመገናኘት የመቆጠብ እርምጃ እንዲወስዱ ማድረጉ ጠቃሚ እንደሆን ገልጸዋል። ከሁሉ የሚበልጠው ግን ለቫይረሱ ተጋልጧል ተብሎ የሚጠረጠርን ሰው በሙሉ መመርመር ነው ሲሉ አሳስበዋል። ቫይረሱ ከተገኘባቸው ለብቻ ተለይተው እንዲቀመጡ ማድረግ፣ የህመም ምልክት ከተሰማቸው ቀን ቀደም ብሎ በነበሩ 2 ቀናት ያህል ከማን ጋር እንደተገናኙ መከታተልና እነዚያን ሰዎችም መመርመር ያስፈልጋል ሲሉ አሳስበዋል ዶክተር ቴድሮስ። በዓለም ዙሪያ እስካሁን የተረጋገጠ በቫይረሱ የተያዙ ሰዎች ቁጥር 180,000 ገደማ ደርሷል። 7100 ሰዎች ሞተዋል። ከ79,000 በላይ ታመው ድነዋል። ብዙ ሰዎች ላይ ቫይረሱ መጠነኛ የህመም ስሜት የሚያስከትል ሲሆን በጠና የሚታመሙት እድሜያቸው የገፋ ወይም ቀደም ብሎም ለሌሎች የጤና ችግሮች የተጋለጡ ሰዎች እንደሆኑ ነው የጤና ባለሙያዎች የሚያስገነዝቡት። በመጨረሻም ዛሬ ኢራቅ ውስጥ በዩናይትድ ስቴትስ የሚመራው ጥምረት ወታደሮችና የኔቶ ማለትም የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን አባላት በሚያስተናግድ ከባግዳድ በስተደቡብ የሚገኝ የጦር ሰፈር ላይ ሁለት ሮኬቶች ጥቃት እንደደረሰ የኢራቅ የጦር ሰራዊት አስታውቋል። ጦር ሰራዊቱ በመግለጫው በሰው ላይ ስለደረሰ ጉዳት የተናገረው የለም። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 24 ይቅርታ የማክሰኞ መጋቢት 8 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በደቡብ ክልል የጸጥታው ሁኔታ በእጅጉ መሻሻሉን የክልሉ መንግስት እየተናገረ ነው።
እነኚህ የጸጥታ ችግሮችን ለመፍታት ቀረብ ብሎ ህዝቡን የማወያየት የሃይማኖት አባቶችን የሀገር ሽማግሌዎችን ወጣቶችን ምሁራንን እነኚህ ግጭቶች ባሉበት አካባቢዎች ቀረብ ብሎ የማወያየት ስራ ሰርቷል። በየአካባቢው የተወሰኑ ቡድኖች እየተነሱ ይሄ መንገድ የሚዘጉበት የኢንቨስትመንት ስራዎች እንደ መንግስት ስራዎች እንዲደናቀፉ የሚያደርጉበት ሁኔታ የዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ የመክታቱ ሁኔታ እሱ እየቀነሰ የመጣበት ሁኔታ ነው ያለው።
የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወይዘሪት ሰናይት ሶሎሞን ከሰጡን ማብራሪያ የተቀነጨበ ነው የሰማችሁት። በዚህ ምሽት ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ ስድስተኛው የኮሮና ቫይረስ ተጋላጭ መገኘቱን የጤና ጥበቃ ሚኒስትር ዴኤታ ዶክተር ሊያ ታደሰ አስታውቀዋል። ከዱባይ ወደ ኢትዮጵያ የገቡት የ59 ዓመት እንግሊዛዊት ዲፕሎማት ባረፉበት ሆቴል ራሳቸውን አግልለው እንዲቆዩ ከተደረገ በኋላ በተደረገው ምርመራ ነው ለኮሮና ቫይረስ መጋለጣቸው የተረጋገጠው። ከግለሰቧ ጋር ንክኪ የነበራቸውን አምስት የነበራቸውን ሰዎች የመለየትና የክትትል ስራ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት እየተከናወነ እንደሆነና ዲፕሎማቷ በለይቶ ህክምና መስጫ ማዕከል የቅርብ ክትትል እየተደረገላቸው መሆኑን የጤና ጥበቃ ሚኒስትሯ ይቅርታ ቀደም ሲል ሚኒስትር ዴታ ብዬ ነበር የጤና ጥበቃ ሚኒስትሯ ዶክተር ሊያ ታደሰ አስታውቀዋል። በሌላ በኩል ደግሞ ቀደም ሲል ለቫይረሱ መጋለጣቸው ከተረጋገጠ አምስት ሰዎች ጋር ንክኪ የነበራቸው 113 ሰዎች ምርመራ ተደርጎላቸው 74ቱ ነጻ መሆናቸው ዛሬ ተገልጿል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በሰጠው መግለጫ ቀሪዎቹ 34 ሰዎች በለይቶ ማቆያ ስፍራ ሆነው የምርመራ ውጤታቸውን በመጠባበቅ ላይ እንደሚገኙ አስታውቋል። ሙክታር ጀማል ዝርዝር አለው።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ በኮሮና ቫይረስ መያዛቸው ከተረጋገጠ አምስት ግለሰቦች ጋር የቅርብ ንክኪ አላቸው በሚል የተለዩ 992 ሰዎች ለ14 ቀናት ራሳቸውን ከሌሎች ሰዎች ለይተው እንዲቆዩ መደረጉን አስታውቋል። 1285 የሚሆኑ ደግሞ ለ14 ቀናት የጤና ክትትል ሲደረግላቸው ቆይተው ጤንነታቸው በመረጋገጡ የጤና ክትትላቸው እንዲቋረጥ መደረጋቸውን የኢንስቲትዩቱ ዋና ዳይሬክተር ዶክተር ኤባ አባተ በመግለጫው ላይ አስታውቋል። ዶክተር ኤባ በዛሬው መግለጫ በኮሮና ቫይረስ ከተያዙ አምስት ሰዎች ጋር ንክኪ የነበራቸው 113 ሰዎች ምርመራ ተደርጎላቸው 74ቱ ነጻ መሆናቸው መረጋገጡን በተመለከተ ዝርዝር ማብራሪያ ሰጥተዋል።
እስካሁን ባለው እንግዲህ አጠቃላይ አምስቱንም ከደመረን ወደ 207 የሚደርሱ ከነሱ ጋር ንክኪ ያላቸው ግለሰቦች በእኛ የክትትል ስራ ውስጥ እንዲያልፉ አድርገናል። ከፍተኛ ቁጥር ያለውን ናሙና በመውሰድም የላብራቶሪ ምርመራ አድርገናል። ከዛ ውስጥ እንግዲህ የተገኙት ሁለቱ ፖዚቲቭዎች በዚህ ሂደት ውስጥ የተገኙ ናቸው። ትላንትም የወጡ ብዙ ናሙናዎች አሉ። እስካሁን አጋላጭ የሆነ ወይ ምልክቱን የሚያሳይ ግለሰብ አልገጠመንም። አሁን ባለን ከሰባ በላይ የሚሆን ምርመራዎች የተደረጉበት ሂደት ነው ያለው። ሁሉም ኔጌቲቭ ነው የሆኑት።
ዶክተር ኤባ አያይዘው ህብረተሰቡ የበሽታውን ምልክት ያሳዩ ወይንም ተጠጣሪዎች ተብለው በለይቶ ማቆያ አካባቢ የሚሆኑ ግለሰቦች ምንም እንኳን ውጤቱ ነጻ ሆኖ ቢረጋገጥም የማግለል ባህሪዎች እንዳይከሰቱ ጥንቃቄ ሊደረግና ስለ ኮሮና ቫይረስ ወረርሽኝ ምንነት መከላከያ መንገዶች በጥልቀት ሊረዳ እንደሚገባ ተናግረዋል። ከዚህ በፊት ማንኛውንም በሽታ ለመከላከል ሲጠቀምባቸው የነበረውን የበሽታ መከላከል መንገዶች ችላ ሳይልና ሳይደናገር አጠናክሮ እንዲቀጥልም ዶክተር ኤባ መክረዋል።
ትልቁ ነገር ከመቆጣጠር አንጻር ሌሎች ሀገራት ያመጡት ውጤት ለኛ ትልቅ ተሞክሮ ነው የሚሆነው። ስለዚህ ያንን ተረድቶ ይሄ በሽታ በተለይ ደግሞ ማህበረሰቡ አዲስ በሽታ እንዳልሆነ አውቆ ዝርያው ነው አዲስ የሆነው እንጂ በተለይ የሚያሳያቸው የበሽታ ምልክቶች ሊያመጣቸው የሚችለው ሁኔታዎች ከመናቃቸው በሽታዎች ጋር እጅግ ተመሳሳይ ነው። በተለይ ማህበረሰባችን ከተላመዱት በሽታዎች ከሁሉ በላይ ደግሞ በተለያየ መንገድ እነዛን ለመከላከል ከሚጠቀምባቸው መንገድ አንጻር ካየነው ለማህበረሰባችን ሩቅ ያልሆነ በሽታ ነው። ስለዚህ ከዛ አንጻር በግለሰብ በማህበረሰብ የምናደርጋቸውን ከፍተኛ ስራዎችን በጥንቃቄ እንዲሰራ በዚሁ አጋጣሚ እንገልጻለን። ከሁሉ በላይ ግን ዋስትና የሚሆነው እውቀቱን መጨመር፣ ግንዛቤን መፍጠር ነው። ስለዚህ ከዛ አንጻር ስለዚህ በሽታ ምንነት ማወቅ፣ መተላለፊያ መንገዶችን መረዳት፣ በምን አይነት መንገድ መከላከል እንደሚቻል ማወቅና ግንዛቤው ከተፈጠረ ይሄንን ለመከላከል እጅግ አዳጋች አይሆንም።
በሽታውን ሪፖርት ካደረጉ ሀገራት የሚመጡ ሰዎች ወይንም ንክኪ ያላቸው ራሳቸውን ለ14 ቀናት በመለየት በበሽታው አለመያዛቸው ሲረጋገጡ ብቻ ወደ ህብረተሰቡ እንዲቀላቀሉ መመሪያ ተሰጥቶ እየተሰራ መሆኑን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
የተከበራችሁ አድማጮች፣ ይህ ዘገባ የተጠናቀረውና የህብረተሰብ ጤና ኢንስቲትዩት ዶክተር ኤባ አባተ ያንን ጋዜጣዊ መግለጫ የሰጡት በኢትዮጵያ 6ኛው የኮሮና ቫይረስ ተጋላጭ መገኘቱን የጤና ጥበቃ ሚኒስትሯ ዶክተር ሊያ ታደሰ ከማስታወቃቸው ቀደም ሲል ነበረ። ከአሜሪካ ድምፅ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሙክታር ጀማልን ለዘገባው አመሰግናለሁ። የትንታኔው መጽሔት ይቀጥላል። ተከታዩም ዘገባ ከዚሁ ከኮቪድ-19 ጉዳይ ጋር ያቆየናል። ህዝቡ ኮሮና ቫይረስን ከመከላከል እንዳይዘናጋ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው አሳስበዋል። ሰው መጨባበጥ፣ መተቃቀፍና መሳሳምን ከመሳሰሉ የመነካካት ሰላምታ እንዲቆጠብ አቶ ርስቱ አሳስበው እጆችን በሳሙና መታጠብ አስፈላጊ እንደሆነ መክረዋል። በክልሉ ውስጥ እስካሁን የኮቪድ-19 ምልክት አለመታየቱንና በቫይረሱ መያዙ የተረጋገጠ ሰው አለመኖሩ የተገለጸ ሲሆን በጥርጣሬ ክትትል ሲደረግላቸው የነበሩ 39 ሰዎች ነጻ መሆናቸውንም የክልሉ ጤና ቢሮ አስታውቋል። ሪፖርተራችን ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው።
የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በክልሉ በኮሮና ቫይረስ የተያዘ ሰው አለመኖሩን ዛሬ ከክልሉ ጤና ቢሮ ኃላፊና ከሐዋሳ ከተማ ምክትል ከንቲባ ጋር ሆነው በቢሮቸው በሰጡት መግለጫ አስታውቀዋል።
በክልላችንም ሆነ በከተማችን እስካሁን ከዚህ በሽታ ጋር በተያያዘ ያጋጠመን ችግር የለም። የተጠረጠሩ ወይም በሽታው ሊኖራቸው ይችላሉ ተብሎ የተገመቱ ሰዎች አቆይተን ምርመራ አድርገን ከምርመራውም ነጻ ስለሆኑ እንደ ክልላችን አንድም በዚህ በሽታ የተጠቃ ሰው የለም። ችግር ካጋጠመ በጣም ጥሩ ነገር እያየን ነው። በህብረተሰብ ውስጥ ጥቆማዎች እየመጡ ነው። እንዲህ ቦታ እንዲህ አይነት ነገር አለ ብትከታተሉት የሚል ጥሩ ነገር እየመጣ ነው። ይሄ መዳበር አለበት። ለዛ እንዲያመች ነፃ የስልክ ቁጥር ተዘጋጅቷል። 6929 እንደ ክልላችን በየትኛውም አካባቢ በጣም ሳል ያለበት ኩሳት ያለበት እና የበሽታ ምልክት ይሆናል ተብሎ የሚጠረጠር ሰው ቶሎ ለጤና ባለሙያዎች መጠቆም ያስፈልጋል።
ቫይረሱን ለመከላከል በሽታቸው የሚመራ ግብረ ኃይል መቋቋሙን የተናገሩት ምክትል ርዕሰ መስተዳድሩ የክልሉ ህዝብ ኮሮና ቫይረስ ከመከላከል እንዳይዘናጋ አሳስቧል።
መዘናጋት የለብንም። ደግሞም አጉል ፍርሃትም አያስፈልግም። በጣም ፍርሃት ውስጥ ገብተን ስራችንን የምናስተዋጉልበት ሁኔታ መኖር የለበትም። ግን በጣም እንጠንቀቅ ለማለት ነው።
ሰው ከመነካካት ሰላምታ እንዲቆጠብና እጁንም በሳሙና አዘውትሮ በደንብ እንድታጠብ ምክትል ርዕሰ መስተዳድሩ ጠይቀዋል።
ደግመን ምንለው እጃችንን በደንብ እንድታጠብ፣ ፍቅራችን ማንንም አይወስድብንም፣ ቤተሰባችንም ልጆቻችንም የትኛውም ወገናችንን በፍቅር እንዲኖርልን ነው የምንፈልገው፣ በጤና በህይወት እንዲቆይልን ነው የምንፈልገው። ስለዚህ እጃችንን ታጥበን ከሰላምታ ተቆጥበን እንዲህ አይነት ደግሞ ችግር የሚጠረጠር ሰው ወይም ደግሞ የሆነ ያልተለመደ አይነት የበሽታ ሁኔታ የሚታይበት ሰው ካለ ደግሞ ቶሎ በመጠቆም ራስን በፍጥነት ከዛ አካባቢ ወይም ከዛ ቤት ማራቅ ያስፈልጋል።
የኮሮና ቫይረስ ዜና ተከትሎ በተለያዩ አቅርቦቶች ላይ የዋጋ ጭማሪ በሚያደርጉ ግለሰቦች ላይ የክልሉ መንግስት ህጋዊ እርምጃ እንደሚወስድ ተናግሯል።
ገበያው ላይ ያልተገባ ዋጋ የመጨመር ሁኔታ ተስተውሏል። ይህንን በፍጥነት ነው ግብረ ኃይል አደራጅተን በየአካባቢ ያንቀሳቀስ ነው። በሁሉም አካባቢ ግን የክልል ግብረ ኃይል መጠበቅ አያስፈልግም። ከወረዳ ጀምሮ ህብረተሰቡ ራሱ እየተደራጀ ተገቢ ያልሆነ የዋጋ ጭማሪ የሚያደርጉ አካላትን ማጋለጥና ለሚመለከተው የህግ አካል ጥቆማ ማድረግ መቻል አለበት። በዚህ ጉዳይ ላይ መንግስት ጠንካራ አቋም ይወስዳል። ምክንያቱም እንዲህ አይነት ችግር ሲያጋጥመን ይልቁኑ በተባበርን ይልቁኑ ችግር ያለበት ወገን ገንዘብ የለውም ተብሎ በዚህ በሽታ ምክንያት ጉዳት ላይ እንዳይወድቅ መደጋገፍ ነው ባህላችን። ስለዚህ ያልተገባ የዋጋ ጭማሪ በማድረግ አጋጣሚውን ለራሳቸው ጥቅም ለማዋል የሚፈልጉ ግለኛ አስተሳሰብ ያላቸው ግለሰቦች አይጠፉም። እንዲህ አይነት ተግባር በመናይበት ወቅት በፍጥነት መጠቆም ያስፈልጋል።
የሙቀት መለኪያና ለይቶ ማቆያ ማዕከል በሁሉም ዞኖች እንደሚቋቋም የተናገሩት ደግሞ የክልሉ ጤና ቢሮ ኃላፊ አቶ አግናው ካውዛ ናቸው።
ችግሩ ቢከሰት ምን ማድረግ አለብን ብለን የልየታ ማዕከል ኦሬዲ ተዘጋጅቷል። አይ ቲንክ በኋላም የተወሰነ በሳይት ደረጃ የሚታይበት ይሆናል። ልየታ ማዕከል ትላንት ዞን ጤና መምሪያዎች ጋር ዝርዝር ግምገማና ዝርዝር እቅድ አውጥተናል። በክቡር ርዕሰ መስተዳድሩ የሚመራው ኮሚቴ አደረጃጀት እስከ ቀበሌ ድረስ እንዲሄድና የቅኝት ስራችን በተቋሙና በጤና መዋቅሩ ብቻ መያዝ የለበትም፣ ህዝባችን መንቃት አለበት በሚል ይሄንን የፈጠርንበት አግባብ ነው ያለው። ስለዚህ ልየታውንም በተመለከተ አይዞሌሽን ሴንተርን በተለይ ሪስክ ያለባቸው አካባቢዎችን ቅድሚያ በመስጠት ቀጣይ ሁሉም የዞን ማዕከሎች ላይ በፍጥነት የልየታ ማዕከላትም እየተጠናቀቁ የሚሄድበት ሁኔታ አለ። ደቡብ ያው የድንበር ከኬንያም ከሳውዝ ሱዳንም ጋር ግንኙነት ስላለ እነዚያ አካባቢዎችም ላይ የተርሞስታት ሙቀትና ትልስት መከታተያ ስራዎች ለመስራት ዝግጅቱን ያጠናቀቅንበት ሁኔታ ነው ያለው።
በክልሉ ተጠርጥረው ክትትል ተደረገባቸው 39 ሰዎች ነጻ መሆናቸው ሲረጋገጥ መሸኘታቸውም ተናግሯል።
ልየታችን በተመለከተ አጠቃላይ ሁሉም መንገደኞች መረጃ የምናገኝበት ሁኔታ እንዳለ ሆኖ ችግሩ ያለባቸው አካባቢዎች ተብሎ የሚወሰዱትና የተወሰኑ የኬዝ ዲፊኒሽን የሚያሟሉትን በጥብቅ ክትትል የምናደርግበት ሁኔታ ነው ያለው። እስካሁን ባለንበት ወደ 39 የሚሆኑ መንገደኞች በእኛ ክልላችን አጠቃላይ ማለት ነው፣ አዋሳ ላይ ሰፋ ያለ ቁጥር አለ ወደ 32 የሚሆን፣ ቀሪዎቹ ሌሎች በክልላችን አካባቢዎች ክትትል የሚደረግበት በተለይ በየቀኑ ቢያንስ 3 ጊዜ ሙቀታቸውን ክትትል ምን ያደርገን የቆየንበት ነው። ዛሬ አንድ በዚህ ልክ ያለ መንገደኛ በእጃችን አለ። ከዛ ውጭ ያሉት ሁሉም በሚባል በተሻለ 14 ቀን ያው የበሽታው የሚቆይበት በተለይ ኢንኩቤሽን ፐሪድ የምንለው 14 ቀን ድረስ ስለሆነ እስከዛ ቆይተን እየሸኘን የቆየንበት ነው። አንድ ሰው ብቻ በሙቀት እና ሳል ምልክት ያለ በመሆኑ ወደ ኢፒኤችአይ ላብራቶሪ የላክንበት ነው። ግብጻዊ ዜጋ ነው የነበረው። ውጤቱም ኔጌቲቭ የሆነበት ሁኔታ ነው ያለው።
የሐዋሳ ከተማ ምክትል ከንቲባ ተጥራቱ በየነ በኩላቸው የሐዋሳ ከተማ የጎብኚዎች የመዋል ንዋይ መደበያና የሐዋሳ ኢንዱስትሪ ፓርክ መገኛ ስለሆነ የስጋት ቀጠና በመሆኑ ልዩ ጥንቃቄ እንደሚደረግ ተናግሯል። ማምሻውን ደግሞ ኮሮና ቫይረስን ለመከላከል ገበያቸው ዝቅተኛ ለሆኑ ሰዎች ድጋፍ እንዲውል ኑሯቸው በውጭ አገራት የሆነ አራት ኢትዮጵያውያንና ትውልደ ኢትዮጵያውያን የ50,000 ብር ግምት ያላቸውን ቁሳቁስ ለክልሉ ጤና ቢሮ አስረክበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። የተከበራችሁ አድማጮች አሁን ስቱዲዮ ከገባው የደረሰኝ ዜና አለ። ለኢትዮጵያ ብሔራዊ ምርጫ ቦርድ የቴክኒክ ድጋፍ ከሚያደርጉ የውጭ ዜጋ ባለሙያዎች መካከል ለኮሮና ቫይረስ የመጋለጥ ምልክቶችን አሳይቷል በሚል ተጠርጥሮ የነበረ ግለሰብ ከተደረገለት ምርመራ በኋላ ነጻ መሆኑ ተረጋግጧል ከቫይረሱ። የምርመራ ውጤቱን ተከትሎ ወደ ተለመደው የሥራ እንቅስቃሴው የተመለሰ መሆኑን ብሔራዊ የምርጫ ቦርድ አስታውቋል። ተከታዩ ዘገባ ወደ እምነት ተቋማት እና የኮቪድ-19 መከላከል ጥረት ይወስደናል። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ዓለም አቀፍ ወረርሽኝና ስጋት የሆነውን ኮቪድ-19ን አስመልክቶ ምክርና የጥንቃቄ መልእክት ለምእመናኑ አስተላልፈዋል። ሙክታር ጀማል ዝርዝሩን ይዟል።
የኢትዮጵያ ሃይማኖት ተቋማት ጉባኤ ጽህፈት ቤት የእምነት አባቶች ስላሳሳቢው የኮሮና ቫይረስ መልእክት ለማስተላለፍ የጠሩት ጋዜጣዊ መግለጫ በጸሎት ነው የተጀመረው።
ባርያም ቅዱስ ቅዱስ ተብለም ተመሰገን ቸሩ እግዚአብሔር አምላካችን ሆይ እስከዚች ሰዓት ስለተጠበከን ስለተንከባከብከን እናመሰግናለን። ቅዱስ አምላክ ሆይ አገራችን ኢትዮጵያን በቸርነት በመረት አስባት። አቤቱ ቅዱስ አምላክ ሆይ የፍጥረቱ ጌታ በዚች ሰዓት በዓለም ላይ በህመም በደዌ በቫይረስ በጭንቀት ላይ ያሉትን ሁሉ በቸርነት ልታጽናናለን ልትፈውስልን አባታችን ሆይ ብለን ስምህን እንጠራለን።
اللهم امين شعبنا وبلدنا يا الله يا ذا الجلال والاكرام اللهم سلمنا في ديننا ودنيانا يا الله يا ذا الجلال والاكرام اجراچنن امان الله ازرجلن اجراچنن سلام الله ازرجلن حزبنمن يانم راساچنن ودي سلام مننملس الله ازرجلن سلامنيا مصاو مكبابر نو مواجد نو مفقاقر نو مرداديات نو مرداديات مفقاقر متزازن الله يسبن باجراچن لا يازببون يتك ከሰተውን በላሁላ ወላ አላህ አድርግልን ባለበት አላህ ይመልስልን በቃ ይበለን። አንበጣውንም ድርቁንም ጦርነቱንም በሽታውንም ታገራችን ላይ አላህ ይመልስልን። አላሁመ ሶሊ ወሰለም።
የሃይማኖት አባቶችን የጋራ መግለጫ በጽሑፍ ያነበቡት ሊቀ ትጉሃን ቀሲስ ታጋይ ታከለ የማህበረሰቡ አኗኗርና ባህል ለዚህ አይነት የቫይረሱ ስርጭት ምቹ እንደሚሆን ተገንዝበን የመጣብንን ፈተና ለማሸነፍ ሁላችንም ጥንቃቄ ልናደርግ ይገባል ብለዋል። ምእመናን በተፈጠረው ሁኔታ መደናገጥ መረበሽ ውስጥ ሳንወድቅ እንዲሁም በቸልተኝነት ሳይመለከቱ በአምልኮ ስነ ስርዓትም ሆነ በማንኛውም ማህበራዊ ግንኙነቶች አስፈላጊውን ጥንቃቄ እንዲያደርጉ ጥሪ አቀርባለሁ። ሌላኛው የኢትዮጵያ ሃይማኖት ተቋማት ጉባኤ አጽንኦት ሰጥቶ ያስተላለፈው መልእክት የንግድ ማህበረሰቡን በተመለከተ ነው።
የተወደዳችሁ የንግድ ማህበረሰብ አባላት የንግድ ስራችሁን ስታከናውኑ ከቫይረሱ ወረርሽኝ መከላከያ ይሁን በሌሎች የፍጆታ እቃዎች ላይ አላስፈላጊና ኢኮኖሚያዊ ምክንያት የሌለው ጭማሪ በማድረግ ወገኖቻችሁን ሳትጎዱ የንግድ ስራዎቻችሁን እንድታከናውኑ በፈጣሪ ስም አደራ እንላለን እንጠይቃለን።
የመገናኛ ብዙሃንና የማህበራዊ ሚዲያ ሰራተኞች ሙያዊ ስነምግባር በጠበቀ ከተከክለኛው ምንጭ የተገኘና የተረጋገጠ መረጃ በማሰራጨት ወገኖችን የመጠበቅና የመከላከል ማህበራዊ ኃላፊነታቸውን እንዲወጡ ጥሪ አቀርባለሁ። የእምነት አባቶች በተናጠል ባስተላለፉት መልእክት ህዝቡ ከኮሮና ቫይረስ ወረርሽኝ እንዲጠነቀቅ አሳስበዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብፁዕ አቡነ ማቲያስን ወክለው የተገኙት ብፁዕ አቡነ ሐረጋዊና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ቀዳማዊ ሙፍቲ ሐጅ ዑመር ኢድሪስ ተከታዩን መልእክት አስተላልፈዋል።
ከግል ንጽህና ጀምሮ ጎረቤት አካባቢንም የሚመለከት ስለሆነ በግል ንጽህናን ልዩ ስሜት ሲሰማን ደግሞ ህዝብ ወደሚበዛበት አካባቢ አለመሄድ ማህበራዊ ትስስሩም ዘግይቶ የሚደርስ በመሆኑ ለሌላውም ጤና ለሌላውም ህይወት መጠንቀቅ አስፈላጊ ስለሆነ ሁሉም ይሄን ግንዛቤ ወስዶ ሰው በብዛት በሚኖርበትና በሚንቀሳቀስበት አካባቢ የተለየ ስሜት የሚሰማቸው ሰዎች ካሉ ለጤና ባለሙያዎች ምክርን መጠየቅ ብሎም ደግሞ የጤና ባለሙያዎች የሚሰጡትን ምክር መስማት ተገቢ ይሆናል። ስለዚህ አሁን ጸሎታችን ለኢትዮጵያውያን ብቻ ሳይሆን በመላው ዓለም ላሉ የሰው ልጆች ሁሉ ይሆናል።
እኛ ለህዝበ ሰላሙ እንደውም ለህዝብ ክርስቲያኑ ሁሉም ወንድማችን ነው ሁሉም እህቶቻችን ናቸው እንናስተላልፈው ተውባካችሁ እንመረስ እንጸጸት እንቶብ ዱአና ዘር እንፈቃቀር እንቀራረብ እንዋደድ እንረዳዳ የበታችሁ የበራው ያክብር የበራው ለበታችሁ ይዘን ጎረቤት ለጎረቤት ይዘን ነው ምንለው
ዓለም አቀፍ ወረርሽኝ የሆነውን ኮሮና ቫይረስ ለመከላከልና አስፈላጊውን የጤና ጥበቃ አቅርቦት እንዲሻሻል የኢትዮጵያ ሃይማኖት ተቋማት ጉባኤ ለዓለም አቀፍ መንግስታትና ረድኤት ድርጅቶች ልዩ ትኩረት ሰጥተው ሰብአዊና ማህበራዊ ኃላፊነታቸውን እንዲወጡ ከአደራ ጭምር ጥሪ አቅርበዋል። የኢትዮጵያ ካቶሊካዊ ቤተክርስቲያን ፕሬዝዳንት ብፁዕ ካርዲናል ብርሃነ ኢየሱስ ራፋኤል እና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻዲቁ አብዶ ተከታዩን መልእክት አስተላልፈዋል።
መንግስቱም ትልቅ ኃላፊነት አለበት። አገራችን ኢትዮጵያ ይሄንን ታላቅ በሽታ ለመቋቋም ባቅሟ መቻል አለባት። በየጊዜው ውሃው በእጃችሁን ታጠቡ፣ በሳሙና ታጠቡ እንባላለን። ግን አብዛኛው ህዝብ እንኳን ሳሙና ውሃም የሚያጣበት አገር ላይ ነው ያለነውና ይሄንንም ተዛዝነን ህዝባችን ሳሙናም የሚያገኝበት ውሃም የሚያገኝበት እንዲሁም ደግሞ መከላከያ የሚያገኝበትን ተባብረን ተዛዝነን እንድንረዳዳ እንድንደጋገፍ አደራላለሁ። እግዚአብሔር አምላክ ይሄን ክፉ ደማም ክፉ ወረርሽኝ ከኢትዮጵያ ያርቅልን። ሰላሙን ፍቅሩን ስጠን። አሜን።
እኛም እናርገውን ጥንቃቄ አርገን ከአካላዊ ከአእምሮአዊ ከመንፈሳዊ ከስነልቦናዊ ጥንቃቄ ጀምሮ መንፈሳዊውን ጭምር አንዱ አንዱን ስለማይቃረን ለእግዚአብሔር የሚኖርን በሱ ላይ የሚኖርን እምነት የጸና ሆኖ እኛ ደግሞ እንደ ሰዎች ማድረግ ያለብንን ጥንቃቄ ሁሉ እንድናደርግ አሳስባለሁ።
በመጨረሻም ሁላችንም እንደ እምነታችን ፊታችንን ወደ ፈጣሪ በማዞር ንስሐ በመግባት በጾምና በጸሎት በመበርታት የፈጣሪያችንን ረድኤት በመለመን ለሀገራችን ብሎም ለምድራችን ፈውስ እንዲሰጥ በመንፈሳዊ ህይወታችን መበርታት ይገባናል ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪ አቅርቧል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር ለዘገባው። ወደ ተከታዩ ዘገባ እናልፋለን። የብልጽግና ፓርቲ የትግራይ ክልል ላይ ትኩረት የሚያደርጉ በአዲስ አበባና በትግራይ አስተባባሪ ጽህፈት ቤቶችን ሊከፍት መሆኑን አስታውቋል። የፓርቲውን የህዝብና የዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲን ሪፖርተራችን ሙሉጌታ አጽባሃ አነጋግሮ ከመቀሌ ተከታዩን ዘግቧል።
ከትግራይ ክልል ውጭ በሌሎች የኢትዮጵያ አካባቢዎች አደረጃጀቱን ያዋቀረው የብልጽግና ፓርቲ በትግራይ ክልል ጽህፈት ቤቶችን እንደሚከፍት አስታውቋል። በመቀሌ ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህር የሆኑት ነብዩ ስሑል ሚካኤል በሚል ስም የሚታወቁት አቶ ነብዩ ገብረ ሚካኤል የትግራይ ብልጽግና ጽህፈት ቤት ኃላፊ ሆነው መመደባቸውን የፓርቲው ህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ለአሜሪካ ድምጽ ተናግሯል። ስማቸው ለጊዜው በይፋ ከመግለጽ የተቆጠቡት ተጨማሪ የትግራይ ብልጽግና መራሮች መደባ መካሄዱን የገለጹት አቶ አወሉ በቀጣይ የትግራይ ብልጽግና አስተባባሪ ጽህፈት ቤቶች በአዲስ አበባ፣ መቀለና በሌሎች የክልሉ አካባቢዎች እንደሚከፈት ተናግሯል። በክልሉ ስለሚኖራቸው ተቀባይነት ተጠይቀው ህዝቡ በፍርሃት እንዲኖር ተደርጎ እንጂ የብልጽግና ደጋፊ መሆኑን ባደረግነው ዳሰሳ ተመልክተናል ብለዋል።
የትግራይ ክልላዊ መንግስት የብልጽግና ፓርቲ ቢሮ መጀመሪያውኑ እኛ በህገ ደንባችን ውስጥ በዚህ አይነት መልኩ ተደራጅተው የትግራይ ህዝብ ለዘመናት ሲታገልለት የነበረው ዋጋ ሲከፍልለት የነበረው ልማት ከልማቱም በላይ ደግሞ ነጻነት በአግባቡ ትርጉም ባለው መልኩ እንዲያገኝ ራሱ በልጆቹ መተዳደር እንዲችል ተደርጎ የተቀረጸ አደረጃጀት ነው። ይሄ አደረጃጀት አማራጭ ሀሳብ ወደ ክልሉ እንዲገባ ገፍቶም ደግሞ በሰላማዊ መንገድ ትግል አይፈልጉም። ሌሎች ደግሞ ሂት ፓርቲዎች አሉ በክልሉ ከብተው እየታገሉ ያሉት እንደናረናና ሌሎችም አሉ። እንደኛ ያን ሁሉ ክሎዝድ ፖለቲካል ሲስተም አይደለም ነገር ነው የሚፈልጉት። ዞሮ ዞሮ አሁን ህዝቡ በዚህ አፈና መቀጠል አይፈልግም። የእነሱም ተቀባይነት ተስፋለን መረጃና ጥናት መሰረት የለም። ህዝቡ ነጻነት ይፈልጋል፣ መናገር ይፈልጋል፣ ብልጽግና ይፈልጋል። ከብልጽግና ጎን ቆሞ መጻይትል ከኢትዮጵያ ህዝብ ጋር ወደፊት መሄድ ይፈልጋል።
የብልጽግና ፓርቲ በዚህ አመት መጨረሻ በሚካሄደው ምርጫ በትግራይ በሁሉም አካባቢዎች እንደሚሳተፍ አቶ አወሉ ገልጸዋል። ብልጽግና በትግራይ ክልል አደረጃጀቱ ለማዋቀር ለክልሉ መንግስት በደብዳቤ ማሳወቁም አቶ አወሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
አመሰግናለሁ ሙሉጌታ። የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል አቶ አብዲ ረጋሳ ቡራዩ ወረዳ ፍርድ ቤት ቀርበው ተለዋጭ ቀጠሮ ተጠይቆባቸዋል። አቶ አብዲ ለሁለተኛ ጊዜ ፍርድ ቤት የቀረቡት ትናንት እንደነበረ ጠበቃቸው ተናግረዋል። ፀሐይ ዳምጦ ተጨማሪ አላት።
በኦሮሚያ ፖሊስ ኮሚሽን ተይዞ በቡራዩ ፖሊስ ጣቢያ የሚገኙት የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል አቶ አብዲ ረጋሳ ትናንትና ማለትም መጋቢት 7/2012 ዓ.ም በቡራዩ ወረዳ ፍርድ ቤት መቅረባቸውን ጠበቃቸው ዶክተር ተኩማ ዳባ ተናግረዋል። ዶክተር ተኩማ እንደሚሉት ከሆነ ፍርድ ቤቱ ለመጋቢት 18/2012 ዓ.ም ቀጥራቸዋል። የአቶ አብዲ ጠበቃ ፖሊስ ምርመራውን አልጨረስኩም ስላለ ነው ፍርድ ቤቱ ተለዋጭ ቀጠሮ የጠየቀው ሲሉ በችሎቱ ላይ የተነሱትን ሐሳቦች ዘረዘሩት።
ቋሚ ስራ አላቸው መሆናቸውን አስረድተን የዋስትና መብት ሊሰጠን ይገባል፣ የዋስትና መብት ደግሞ የማይሰጥ ከሆነ 14 ቀን ሊሰጣቸው ይገባል፣ አጭር ቀጠሮውን ሊሰጣቸው የሚገባው የሚል ክርክር አነሳል። ከዛ በተጨማሪ አቶ አብዲ ረጋሳ ራሳቸው እኔ ከነበርኩበት የፖለቲካ ፓርቲ ወይም የፖለቲካ ድርጅት አመለካከት አሰራርና ሁኔታ እና ቤተሰቦች ባሉበት ሁኔታ ሲመለከት እኔ የታሰርኩት በፖለቲካ ከሆነ ይነገረኝ፣ እኔ ከዚህ በዚህ እንዳልተሳተፍኩም እርግጠኛ ሆን ይታወቃል። እኔ የታሰርኩበት ምክንያት እስካሁን ለእኔ ግልጽ አይደለም። የተነገረኝ ስልክ ተደውሎልሃል ተባለ። የትኛው ስልክ፣ የማን ስልክ፣ የምን ስልክ እንደሆነ አላውቅም። ስልክ ተደውሎልኝ የተደወለልኝ ስልክ የሚያጠራጥር ከሆነ ደግሞ በሰዓታት በቀናት መለየት የሚቻሉ ሳምንታት የሚወስድ አይደለም። ኢትዮ ቴሌኮም በመንግስት እጅ ነው ያለው። ይሄ ተጣርቶ ሊመጣ የሚችል ጉዳይ ነው። ስለዚህ እኔ የታሰርኩበት ነገር ግልጽ አይደለም የሚል አነሱ።
አቶ አብዲ ከታሰሩ ቀን ጀምሮ ቤተሰብም ሆነ የግል ጠበቃቸው ለመጠየቅ እንዲሁም ቀርቦ ለመነጋገር አይፈቀድም ያሉት ዶክተር ተኩማ በሰላሳ ሜትር ርቀት ላይ ነው ማውራት የምንችለው ብለዋል። ዶክተር ተኩማ ዳባ ደንበኛቸው የፀሐይ ብርሃን እንዳያገኙ በመከልከላቸው ለፍርድ ቤት ያሉበትን ሁኔታ አስረድተናል ብለዋል። ፍርድ ቤቱም ችግሮቹን እንዲያስተካክል ለፖሊስ ትዕዛዝ ሰጥቷል ሲሉም ተናግረዋል። አቶ አብዲ ረጋሳን ጨምሮ ሌሎች 8 የኦኔግ አመራሮችና አባላት ከሳምንታት በፊት በመኖሪያ ቤታቸው በፖሊስ ሲያዙ ከአቶ አብዲ ውጪ የቀሩት በእለቱ እንደተለቀቁ መዘገባችን ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ ዳምጠው ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ከምሽቱ 3 ሰዓት ከ38 ደቂቃ ሊሆን ነው አሁን አዲስ አበባ ላይ። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ በትዊተር እና በሌሎችም ማህበራዊ መገናኛዎች ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በእጅ ስልካችሁም voa.horn.mobi ላይ ታገኛላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ብትጭኑም ዝግጅቶቻችንን በቀላሉ ማዳመጥ ትችላላችሁ። በተጨማሪም ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ19 እና በ25 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚተላለፍላችሁን ስርጭት እንድታዳምጡም እንጋብዛለን። በአሃዱ ራዲዮ 94.3 ላይ እንደዚሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ በቀጥታ ልታዳምጡን ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ጆ ጊል በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅ ታየ፣ ዋና አዘጋጅ ትዝታ በላቸው፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። ወደ ተከታዩ ዘገባ እናልፋለን። ስድስተኛው የኢትዮጵያ ብሔራዊ ወይም አጠቃላይ ምርጫ እየተቃረበ ባለ ቁጥር አንዳንድ ስሞታዎች ወይም አቤቱታዎች ከተለያዩ ተቃዋሚ ፓርቲዎች እየተሰሙ ነው። ገዢው ፓርቲ በአባሎቻችንና በደጋፊዎቻችን ላይ እስራትና ወከባ ይፈጽማል፣ በመንግስቱ ተቋማትና ሰራተኞች አማካይነትም የአመሳሶ አገልግሎትና የማስፈራራት አድራጎትን ይፈጽማል የሚሉ ተቃዋሚዎች እየተሰሙ ነው። የብልጽግና ፓርቲ የዓለም አቀፍ የህዝብና የዓለም አቀፍ ግንኙነቶች ኃላፊ አቶ አወሉ አብዲ ክሱን አስተባብለዋል። ብሔራዊ የምርጫ ቦርድ ደግሞ አቤቱታዎቹን እየሰማ መሆኑንና ለማጣራትም እየሰራ መሆኑን ለአሜሪካ ድምጽ ገልጿል። ሁሉንም ወገኖች ያነጋገረው መለስካቸው አማሃ ተከታዩን ዘግቧል።
ብዙ የደከመበትን የምርጫ ክልሎችን ካርታ ይፋ አደረገበት እለት ነበር። ብዙ ተፎካካሪ ፓርቲዎችና ሌሎችም ባለድርሻ አካላት ይህን ስነ ስርዓት ታድመዋል። ከቦርዱ ሰብሳቢና ልዩ ልዩ ባለሙያዎች የተሰጡትን ማብራሪያዎች ካዳመጡ በኋላ እድሉ የተሰጣቸው የፓርቲ ተወካዮች ከሰነዘሯቸው አስተያየቶችና ጥያቄዎች ለመረዳት የሚቻለው አንዱ ቁም ነገር ለዚህ የቦርዱ የሥራ ፍሬ እውቅና መስጠታቸው ነው። ከዚህ ጀርባ ግን በፓርቲዎች በኩል ብዙ ያልተመለሱ ጥያቄዎች እንዳሉ ይናገራሉ። የኦሮሞ ነጻነት ግንባር መሪ አቶ ዳውድ ኢብሳ ቪኦኤ ካናገራቸው የፓርቲ መሪዎች አንዱ ነበሩ። አቶ ዳውድ በተለይ በኦሮሚያ ክልል የምርጫውን ዝግጅት በተመለከተ ፓርቲያቸው ብዙ እክል እያጋጠመው እንደሆነ ይናገራሉ። በሰግስት መዋቅሩ አልተለያየም። በዚህ በምርጫ ወቅት ገዢው ፓርቲ አባሎቻችንን እንዳናሰባስብ እንደናደራጅ የተለያዩ እንቅፋቶችን እየፈጠረብን ነው ይላሉ። ይህ የሚፈጸመውም በኦነግ ላይ ብቻ እንዳልሆነና በሌሎችም የኦሮሞ ፖለቲካ ድርጅቶችን መርመሆኑን በማስገንዘብ እሳቸው የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲናና የኦሮሚያ ብሔራዊ ፓርቲ መሪ ለኢትዮጵያ ብሔራዊ ምርጫ ቦርድ ማመልከቻቸውን አስገብተዋል።
ይህን ነገር አሻሽሉ፣ ጥሩ አይሆንም ለአገሪቱ። እኛ እንደዚህ ከሆነ ሌላው ቦታ እንዴት ይሆናል ብለና እነሱም እንግዲህ ወስደው ምናልባት መንግስትን እንጌጅ አድርገው ለማሻሻል ወስደዋል። እየጠበቅን ነው እንጂ ስብሰባ ማድረግ መዘጋጀት ብዙ ቦታ ቆሟል። ፊርማ አሰባስቦ ወደ እኛ የሚመጣ የባሌ ወኪላችን የማዕከላዊ ኮሚቴ አባል ሁንዴ ደራራ ባቱ ከነ ሰነዱ ተይዞ ማመልከቻውን ለምርጫ ቦርድ ገብቷል። ሰነዱም አልተመለሰልንም። ልጁን ደግሞ ወስደው አሻርባ ኮንሰንትሬሽን ካምፕ አሳልፈውታል። በአጠቃላይ ኦሮሚያ ውስጥ ያለው እስርና ማዋከብ ነው። ይሄ ወደ ምርጫው ለመሄድ እንቅስቃሴና ዝግጅቱን አሰናክሏል ሙሉ በሙሉ ማለት ይቻላል። ይሄ እንግዲህ ምርጫ ቦርድ ራሱ መንግስትን እንጌጅ አድርጎ ካሻሻለልን ወደ ጤነኛ እንትን እንመለሳለን ብለን ተስፋ እናደርጋለን።
አቶ አወሉ አብዲ በሚኒስትር ማዕረግ የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ ናቸው። ሚኒስትሩ የአቶ ዳውድ ኢብሳን ክስ ያጣጥላሉ። ፓርቲያቸው ሁሉን አሳታፊ ዴሞክራሲያዊና ነጻ ምርጫ ለማካሄድ ከጅምሩ ቆርጦ የተነሳ ነው ይላሉ። የትኛውም የፖለቲካ ድርጅት አባል በያዘው የፖለቲካ አመለካከት የተያዘ ወይንም የተከሰሰ ሰው እንደሌለ፣ የተያዙና በሕግ ቁጥጥር ስር ናቸው ያሏቸው ግን ህጋዊነትንና ህገወጥነትን በማጣቀስ ለመሄድ የሚፈልጉ ትጥቅ ይዘው የሚንቀሳቀሱ እንደሆኑና ለነሱ ሽፋን በመስጠት የተገኙ ናቸው ብለዋል።
የተያዙት ኃይሎች በህግ ጥላ ስር ነው ያሉት፣ የህግ ቀርቧል። እዚህ ላይ ደግሞ እነሱ ራሳቸው ነው መተባበር ያለባቸው፣ መረጃ በመስጠት መተባበር አለባቸው። መንግስት በተለይ ገዢ ፓርቲ ካለበት ሁለት ኃላፊነት አንጻር አንደኛ የህግ የበላይነት ያስከብራል፣ ሁለተኛ ራሱም ይወዳደራል። ይህ ሲባል ደግሞ ምርጫውን ነጻ፣ ገለልተኛ የምርጫ ምህዳሩ ሰፊ ከማድረግ አንጻር በርካታ ስራዎች ተሰርተዋል። ነገር ግን ይህንን እድል በመጠቀም ደግሞ ወደ ሁከት፣ ብጥብጥ፣ ችግር እንዲፈጠር የዜጎች የዕለት ተዕለት ገዢው ፓርቲ ግዴታ ስለሆነ የጸጥታ ኃይሎቹ በዚህ በኩል እስካሁን ገዢውን ፓርቲ ለመደገፍ ተሰራ የተባለው ነገር ካለ ህጋዊ አሰራር አለን፣ ምርጫ ቦርድ አለን፣ በዛ ቀርቦ ማለት የምንችልበት እድሉም ሰፊ ስለሆነ በእኛ በኩል እንደዚህ አይነት ክሶች ተቀባይነት የሌላቸው ናቸው።
የኦሮሞ ነጻነት ግንባር መሪ አቶ ዳውድ ኢብሳ የአቶ አወሉ አብዲን ክስ አይቀበሉም። የእሳቸው ፓርቲ ህግን ብቻ መሰረት አድርጎ የሚንቀሳቀስ እንደሆነ ይናገሩና መንግስትን ተጠያቂ ያደርጋሉ።
እኛ በበኩላችን ይሄ የኃይል እርምጃ በግለሰብም ላይ ይሁን በተቋም ላይ የሚደረገውን አሁን በቅርብም እንደገና መልሰን አቋማችንን ገልጸናል። ይሄ ናውግዘን መደረግም የሌለበት ብለን ይሄ ሪኮርድ ሆኖ ያለ ነው። አቋማችን በሰላም ለመታገል ነው። ይሄ ኦነግና አንዳንድ ድርጅቶች ጠመንጃ ከያዙት ጋር ትብብር አላቸው ምናምን የሚለው እንዲሁ ዝም ብሎ አለጌሽን ነው። እንደ መንግስት መሆን አልነበረበትም። ይህንን ያደረገውን ግለሰብም ይሁን በድርጅትም ደረጃ ቢሆን ምርመራ አድርጎ የተጨበጠ ነገር ወደ ፍርድ ቤት ማህበረሰብ ነው እንጂ እንዲሁ ዝም ብሎ ለፕሮፓጋንዳና ህዝቡን ስጋት ውስጥ ለማድረግ ያው የተለመደ በደርግ ጊዜም ያለ ነው፣ በኢህአዴግ ጊዜም ያለ ነው። ሌላውን ተቃዋሚ ለመምታት የሚጠቀሙበት ስለሆነ ይሄ ቢዝነስ መሰረት የሌለው ክስ እውነተኝነትም የሌለው በግልጽና ኮንፊደንትሊ ይህንን መናገር ይቻላል።
የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ በአሁኑ ጊዜ በሕግ ጥላ ስር ይገኛሉ የሚሏቸው በተፎካካሪ ፓርቲዎች እንደሚገለጸው ሳይሆን በከባድ ወንጀል የተጠረጠሩ እንደሆኑና ፓርቲዎችን በሽፋን የሚጠቀሙ እንደሆኑ ይናገራሉ።
እነዚህ ነገሮች በተለይ በጣም በከባድ የገንዘብ ዝውውር፣ የጦር መሳሪያ ዝውውር፣ ወጣቶችን ለሚሊሻ ዓላማ ማነሳሳት፣ ሌሎች ኃይሎች ላይ የህይወት የንብረት የአካል መጉደል አደጋ ማድረስ፣ እነዚህ ላይ የተሰማሩ ናቸው አሁን በአብዛኛው ተያዙ የተባሉት። ስለዚህ ይሄ ሽፋን ነው። ፓርቲ አባል ነው፣ ዶኩመንት ይዟል፣ የፈለገ ነገር ሊይዝ ይችላል። በቃ በተጠረጠረና በወንጀል ከተጠርጥሮ ከተገኘ ይያዝና ይጠራል፣ ለህግ ይቀርባል። ከዛ በኋላ የሚታረም ከሆነ ይታረማል፣ ለህግ የሚፈርደውን ይፈርዳል። ስለዚህ ይሄ ታሰረ እንደዚህ ሆነ የሚል ነገር ከማቅረባቸው በላይ እነሱም ሀገር ሲኖር ነው መወዳደር፣ መነገድ፣ መኖር፣ መስራት የሚቻለው። ሀገር ከሌለ ደግሞ አይቻልም።
ግን እነዚህ ነገሮች ካሉ በትክክል እርስዎ የሚሏቸው በእነዚህ ህገወጥ ናቸው በሚባሉ ግለሰቦች ወይም ቡድኖች መካከልና በግልጽ በህግ ተመዝግበው የሚገኙ ፓርቲዎች ግንኙነት አላቸው የሚባል ከሆነና የሚታይ ግንኙነት ካለ የሚረጋገጥ ከሆነ እነሱን ጭምር ለምን የማይከሰሱት ታዲያ?
ኦልሬዲ ያው ክስ በግለሰብ ደረጃ ነው። አሁን በፓርቲ ደረጃ አስፈላጊ ሁሉ ዝግጅት እየተደረገ ነው። ነገር ግን እነሱ በሽፋን እኛ ጫካ ውስጥ ካለው ኃይል ጋር ምንም ግንኙነት የለንም የሚል ይፋ መግለጫ ሰጥቷል በይፋ። ነገር ግን በተግባር እየሆነ ያለው የተለያየ ነገር ነው። ዛት ስትራቴጂክ ቤዚካሊ አሁን ጫካ ያለው ኃይል ታጥቆ የሚንቀሳቀሱ ኃይል የነሱ እጅ ብቻ ነው ባንልም፣ አንደኛ ዳይሬክትሊ ከነሱ ጋር ነው የምገናኘው። መጀመሪያውኑም የኛ ኃይል ስሉ ነው ሲሟግቱ የነበሩ። ሌሎች ኃይሎችም እዚህ ውስጥ ገብቶ የትጥቅ ሲንቅ አንዳንድ ድጋፎችን የሚሰጡበት አለ። እስከ ውጭ ድረስም አንዳንድ ሁኔታዎች አሉ። ያልተጣሩ ገና ወደፊት ተጣርቶ ለህዝብ ይፋ የሆነ አስፈላጊ ሁሉ እርምጃ እየተወሰደ የሚገድበት ሁኔታ አለ። ነገር ግን እንደ ፓርቲ በህጋዊነት ተመዝግቦ እየተንቀሳቀሰ ያለ ፓርቲ ነው። ይህንን ፓርቲ ደግሞ ቤዚካሊ ሜቢ ወደፊት የሚመለከተው አካል በተለይ ጸጥታ ኃይሉ አስፈላጊ የሆነ ማጣራት ሲደርስ እሱ በወቅቱ የሚሆን ይሆናል። አሁን ግን ፓርቲ ተገን አድርጎ የሚንቀሳቀሱ ኃይሎች ስላሉ እነዚህን ደግሞ ለህግ ማቅረብ ግዴታ ስለሆነ የጸጥታ ኃይሉም እየሰራ ያለው ስራ ይሄንኑ ነው።
ቪኦኤ የኦጋዴን ብሔራዊ ነጻነት ግንባር ምክትል ሊቀመንበር አቶ ሐሰን ሙአሊንንም አናግሯቸዋል። አቶ ሐሰን ድርጅታቸው በትጥቅ ትግል ሲፋለም ለረዥም ዓመታት እንደቆየ አስታውሰው አሁን በታየው የለውጥ ፍንጭ በመጠቀም ለኢትዮጵያና ለሶማሌ ህዝቦች ፍትህ፣ እኩልነትና ነጻነት እውን መሆን የድርጅታቸውን ቁርጠኝነት ይገልጻሉ። ሰላማዊ ትግል ከትጥቅ ትግል ይልቅ በእጅጉ ውስብስብና ከባድ እንደሆነም ያስረዳሉ። በክልል ደረጃም ሆነ በፌዴራል ደረጃ ድርጅታቸው አጋጥሞታል ያሏቸውን ችግሮች ዘርዝረዋል።
ብዙ ወጣ ወረዶችም አሳልፈናል። አሁንም አንዳንድ መሳሪያ ክፍሎች አሉ። በተለይ ለውጡ በፌዴራል ደረጃ አንዳንድ ሁኔታዎች የተለወጡ ነገሮች አሉ። እሱም መስገድ ይገባል። ግን በክልል ደረጃ በቀበሌ በአውራጃ እና በወረዳ አካባቢ ብዙም ለውጥ አይታዩም። ምክንያቱም እነዚህ ሰዎች ከአሁን በፊት ለአንድ ፓርቲ ለአንድ ግለሰብ ይሰሩ የነበሩ ሜንታሊቲ ወይም ባህል ስላላቸው ገና ብዙ ጊዜ ይወስዳል። ሜንታሊቲ ሴክተሩም አልተቀየረም እና በእንደዛ አይነት ሁኔታ ነው አሁን ያለ ነው። ግን አንዳንድ መሰናክሎች አሉ። አልጋ ባልጋ አይደለም።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በፓርቲዎች በየጊዜው የተለያዩ አቤቱታዎችና ማመልከቻዎች ለመስሪያ ቤታቸው እንደሚቀርቡ አረጋግጠው ይህን ብለዋል።
ለማጣራት እየሞከርን ነው። ማጣራት መሞከር ብቻ ሳይሆን ችግሩን ፈጥረዋል የተባሉ የመንግስት አካላት ምንድን ነው የተባለው ችግርን በተመለከተ መልስ እንዲሰጡ ጠይቀናቸው ቀናት ተወስኗል። አንዳንዶቹ በተባለው ቀን ምላሻቸውን አልሰጡንም። በጽሁፍ ምላሻቸውን እንዲሰጡን ቀርቦም እንዲያስረዱ የጠየቅናቸው አሉ። አንዳንዶቹ ተጨማሪ ቀን ጠይቀዋል። ዝርዝር ሁኔታውን ለማስረዳት ማለት ነው። ግን ምንድነው ያው ለፓርቲዎችም ደጋግመን እንደምንገልጸው ለኛም መፍትሄ ለመስጠት የምንችለው የሚደረግ አፈናም ካለ ወይም ሌላ ችግርም ካለ የመንግስት አካል ይሄንን ከማድረግ እንዲቆጠብ ለማድረግ የምንችለው የደረሰባቸው ችግር በዝርዝር መቼ በማን እንደተፈጸመ ተሟልቶ ሲቀርብ ነው። እኛ ጋር የቀረቡ አቤቱታዎች አንዳንዶቹ ያንን ያሟላሉ፣ አንዳንዶቹ ያንን አያሟሉም። ስለዚህ ለቦርዱ ውሳኔና እርምጃ ትንሽ ያስቸግራል። አንዳንዴም አደባባይ ሚዲያ ላይ የምንሰማቸው ነገሮች እንደሱ አይነት ዝርዝር የላቸውም እና ለኛ አደጋች ሁኔታ ይፈጥራል። ግን በእኛ በኩል የመረጃ ያለና በትክክል ተሟልቶ የቀረበልን አቤቱታ እያጣራን ነው። የሚመለከተውም የመንግስት አካል መልስ እንዲሰጥ እየጠየቅን ነው።
የሚተበቀው ምርጫ የሚፈልገው አይነት ምርጫ ለማድረግ ዛሬም ብዙ ችግሮች እንዳሉ ግልጽ ይመስላል። መንግስት፣ ተፎካካሪ ፓርቲዎችና ሌሎች ባለድርሻ አካላት እነዚህን ችግሮች ፈተው ዳሰ 3 ቀን 2012 ዓመተ ምህረት ምርጫው እንደሚከናወን ተስፋ እናድርግ። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ እንለፍ። በአምቦ ዩኒቨርሲቲ ተዘጋጅቶ የነበረው በመጫና ቱለማ ላይ ሊነጋገር የታሰበ የውይይት መድረክ ተከልክሏል የሚል ጥቆማ ተሰምቷል። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ ግን ስለ ጉዳዩ መረጃ የለኝም ብለዋል። ናኮር መልካ ዝርዝሩን ይዟል።
የመጫና ቱለማ የመረዳጃና ለማት ማህበር ደለል ለመዘከር ለመጋቢት 5 2012 ዓመተ ምህረት በአምቦ ዩኒቨርሲቲ የተቀጠረው የውይይት መድረክ ሰዓታት እንደቀሩ ውይይቱ እንዳይካሄድ ተደርጓል ይላሉ የማህበሩ ፕሬዝዳንት አቶ ድሪቢ ደሙሴ።
የአምቦ ዩኒቨርሲቲ የመጫና ቱለማና ኦሮሞ ባህል ማዕከል ሆነን በትብብር ነበር ያዘጋጀ ነው። አላማው ከሺ በላይ ሰው ነው ይሳተፋል የተባለው፣ ምሁራን፣ አርቲስቶች፣ የሙዚቃ ሰዎች፣ የድራማ ሰዎች፣ ግጥም ጸሐፊዎች ኦሮሚያ ውስጥ 14 ዩኒቨርሲቲዎች የተካፈሉበት እንደዚህ ያስተማረን ድርጅት እንደዚህ ለኦሮሞ የቆመ ድርጅት እንዴት እንደዚህ በወረደ ድህነት ደረጃ ላይ ይገኛል እና እናጠናክሮ ከሚል አይነት የተነሳ ነው እና ባነሮች፣ አንዳንድ ጽሁፎች፣ የሚደረጉ ንግግሮች ሁሉ ዝግጅት አድርገን ሄደን ጠዋት ሆቴል እንዳለው ነው የተደወለልኝ። ሁኔታው ከዚህ ሆቴል ቦታ ቀይሩ አሉን። ከዛ በኋላ ወደ ሌላ ሆቴል ወደ ሄድን። እዛ ላይ ምሳ ጋበዙን እና አልተቻለም ሂዱ አሉ። ሰዎቹን እንግዲህ ባጭሩ የጠየኳቸው እንዴት ተከለከለ አላስፈቀዳችሁም ወይ ግን ብዬ ጠይቄያቸው ነበር። ከአምቦ አስተዳደር አስፈቅደናል የከለከለንና ትምህርት ቤቱን
ጫናቱ ለማ መንግስት እየሰራ የሚገኘውን የባህልና ምጣኔ ሀብት እድገት ላይ አተኩሮ የሚሰራ በመሆኑ ውይይቱ ሊከለከል አይገባም ያሉት አቶ ድሪቢ ማህበሩ ምንም አይነት የፖለቲካ አመለካከት የለውም ሲሉ ይናገራሉ።
መጫናቱ ለማ ሲጀመር ጀምሮ ማንነቱን፣ ባህሉን፣ ቋንቋውን፣ ታሪኩን አይቆ ራሱን በራሱ እንዲረዳ በተደራጀ መልክ በኢኮኖሚ እንዲያድግ፣ በማህበራዊ ጉዳይ እንዲያድግ፣ መንገዶች እንዲሰሩ፣ ጤና ጣቢያዎች እንዲሰሩ፣ አቅመ ደካሞች እንዲረዱ፣ እንደዚህ አይነት አስተሳሰብ ይዞ ነው የተነሳው ነው። ይህንን ሰው ማስተዋል ያለበት የአንድ መንግስት የትኛውን መንግስት የስራ ኃላፊነት በሶስት ጨምቀን ብናስቀምጥ የሚያስተዳድረውን ግን በዳኝነት በሰላማዊ ሁኔታ ማስተዳደር፣ ሁለተኛ ያንን አገር ከሌላ ወራሪ መከላከል፣ ሶስተኛ ያንን የሚያስተዳድረውን አካባቢና ህዝብ በኢኮኖሚና በባህል ማሳደግ ነው። የመጫና ቱለማ ስራ ኦሮሚያ ውስጥ ያለውን ህዝብ ባህሉንና ኢኮኖሚያዊ የምጣቱን ማሳደግ ነው። የሚያሳድገው ደግሞ ህዝቡ ነው ተባብሮ። እኛ የመንግስት ስልጣን የመያዛ አደረጃጀታችን እንደዚህ አይደለም።
የኦሮሞ ባህል ማዕከል ባለሙያ አቶ ዳንኤል አስፋው በውይይቱ ለመሳተፍ ቀድመን አምቦ የገባን ቢሆንም በማንና ለምን እንደተከለከለ ባላወቅንበት ሁኔታ ውይይቱ እንደማይካሄድ ነግሮን ወደ አዲስ አበባ ተመልሰናል ብለዋል። የአምቦ ዩኒቨርሲቲ የህዝብ ግንኙነት ኃላፊና የውይይቱ ኮሚቴ ሰብሳቢ ዶክተር መንግስቱ ቱሉ እንዲቀር ስለተደረገው የመጫና ቱለማ መረዳጃና ልማት ማህበር የውይይት መድረክ ተከታዩን ብለዋል።
ቅዳሜ ሊደረግ ፕሮግራሙ አርብ ወደ ማታ አካባቢ በመንግስት
እውቅና አልተሰጠውም በማለት ኢንፎርሜሽኑ እየደረሰ ከሰው ሰው ነው እንጂ ቀጥታ ያናገረኝም አካል አልነበረም። በወቅቱ ኮሚቴ አባላቶቹ ፕሮግራሙን ለማካሄድ ሁሉንም ዝግጅት ስለጨረሰ ወደኋላ መመለስ አልቻልንም። ሆኖም ቅዳሜ ጠዋት ላይ ፕሮግራሙ ማካሄድ ስለማንችል ወደ ሌላ ቀን እንድንዘዋወር ነው ኮሚቴውም የወሰነ።
ሰዎች የሚሉት ዩኒቨርሲቲው ቀድሞ ቢያሳውቀን ለሌላም ልፋት አንዳረግም ነበር የሚል ነገር ያነሳሉ። ምን ይላሉ?
እኔ አርብ ከሰዓት አካባቢ ነው እንዲህ አይነት ኢንፎርሜሽን የደረሰኝ። ማለት ሲደርስም ኢንፎርሜሽን ራሱ ክልሉ ስላልተለየ ታዳሚዎቹን አተምጡ ክሮ ማለት አልቻልንም። እንደገናም ደግሞ ገና አንዳንድ ዲስከሽኖችን ይኖራሉ ብለን ስናምን ነበረ እና ወዲያውኑ ውሳኔ መውሰድ ስላልቻልን ነው እንግዶቻችን እዚህ ድረስ የለፉ ማለት ነው። ለፍቶ ስለመጡ በጣም ከታ እንጠይቃለን። ጉዳዩን ቀድመን መነጋገር መቻል ነበረብን። ሆኖም ያው አልተሳካልንም። ነገር ግን ያው ለወደፊቱ ይህንን ፕሮግራም ለማዘጋጀት ፍላጎትን እንችላለን። እንግዶቻችን የለፉም ሁሉ መቼም ይቅርታ ብሎን በሚቀጥለው ፕሮግራማችን ላይ መሳተፍ ይችላሉ ነው።
የከተማው ጸጥታና አስተዳደር ጽህፈት ቤት ተወካይ አቶ ኩመላ ስለ ጉዳዩ ማብራሪያ ለመስጠት ቃል ከገቡ በኋላ በተደጋጋሚ በእጅ ስልካቸው ላይ ብደውልም አላነሱልኝም። የአምቦ ከንቲባ አቶ ሳሉ ድሪብሳንም በስልክ ለማነጋገር ያደረግኩት ጥረት አልተሳካም። የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር ገነነ ጥበቡ በበኩላቸው ውይይቱ እንዳይካሄድ በፖሊስ ኮሚሽኑ የተሰጠ አቅጣጫም የለም፣ ውይይቱ ስለመቅረቱም መረጃ የለኝም ሲሉ ተናግረዋል። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ዋልቻ ስለ ጉዳዩ መረጃ የለኝም ብለዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ስለ ኮሮና ቫይረስ ከልጆች ጋር ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። ራስዎን ቢሆኑ ሲያስነጥሱ ወይም ሲያስሉ አፍንጫዎንና አፍዎን በክንዶ መታጠፊያ ይሸፍኑ። እጆችዎን አያነካኩ። ወቅታዊ መረጃዎችን ከጤና ባለስልጣናቱ ወይም ከታመኑ ምንጮች ብቻ ያገኙ። የባለሙያዎች ምክሮችን ይከተሉ። ስለ ኮሮና ቫይረስ ድብቅ ነገር የለም፣ በግልጽ ይነጋገሩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። በነገራችን ላይ ለኮቪድ-19 ተጋልጠዋል ቢባሉ ድንገት አይረበሹ። የሕክምና ባለሙያዎችን ያዳምጡ። መከላከያዎችንና ሌሎችንም እርምጃዎችን ይውሰዱ። መረጃዎችን ከታመኑ ምንጮች ብቻ ያገኙ። ባለስልጣናቱንና ባለሙያዎችን ያዳምጧቸው። ዝግጅታችን ወደ መጠናቀቁ ነው። አንድ የዩናይትድ ስቴትስ ዶላር 32 ብር ከ84 ሳንቲም ተመንዝሯል ዛሬ። በነገራችን ላይ የአንድ በርሜል ዘይት ድፍድፍ ዘይት ዋጋ ከአንድ ወር በፊት ከነበረበት በግማሽ ያህል አሽቆልቁሏል። ሩሲያና ሳውዲ አረቢያ ተናንቀዋል በዚህ የዋጋ ግብግብ ውስጥ። አንድ በርሜል ዘይት ኒውዮርክ ላይ 27 ዶላር ከ77 ሳንቲም ነው። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ ነገ መጋቢት 9/2012 ዓ.ም አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 26፣ ዝቅተኛው 11 ዲግሪ ሴልሺየስ ነው የሚሆነው። ፒያኒስትና ዘፋኝ ናት ኪንግ ኮል አሜሪካዊ የጃዝ ሙዚቃ ንጉሥ ተብሎ ይታወቃል። ዛሬ ልክ የዛሬ 101 ዓመት ነበር የተወለደው። Pick yourself up. Breath. Dust yourself off and start all over again. Nothing's impossible. I have found for when my chin is. አብራችሁን ስለቆያችሁ ከልብ እናመሰግናለን። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቋል። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ከናት ኪንግ ኮል ጋር ትተናችሁ እንሰናበታለን። ጤና ይስጥልኝ።
and start all over again. Work like a soul inspired till the battle of the day is won. You may be sick and tired, but you'll be a man, my son.
እዚ ሬድዮ ድምፂ ኣሜሪካ እዩ ብ22፡35፡31 ሜትር ባንድ ከምኡውን ብናይልሳት ኣብ ፌስቡክን ዩቲዩብን ካብ